ማህበራዊ ሥራ ፈጣሪነት ባለፈው እሁድ ምሽት በራዲዮ መጽሔት ጀመር ያደረግነው ወግ ይቀጥላል። እንግዳችን አቶ ክብረት አበበ የኢትዮጵያ ማህበራዊ ሥራ ፈጣሪዎች ማህበር ፕሬዝዳንት ናቸው። አሉላ ከበደ ነው አቶ ክብረትን ያወያያቸው። በቀደመው ወጋቸው እልባት ካደረጉበት ይነሳሉ።
አቶ ክብረት አበበ፣
በቀደመው ውይይታችን የአምቡላንስን አገልግሎት ሲያስረዱ ከአደጋዎች አንዱን ብንወስድ ብለው ከፍተኛ አደጋ የሚዘገብበትን የኢትዮጵያ የተሽከርካሪዎች አደጋና የድንገተኛ አስቸኳይ እርዳታ በምሳሌም ከሰለጠነው ዓለም ብዙ ተሽከርካሪዎች ያሉባት ነገር ግን የአደጋው ቁጥር አነስተኛ የሆነባትን ጃፓንን ሁኔታ አንስተው ለእንዲህ መሰል አደጋ የሚጋለጡትም ሰዎች የድንገተኛ አስቸኳይ እርዳታ የሚያገኙበት አጋጣሚ ውሱን መሆኑን ሲያስረዱ ነበረው። ውይይታችንን የገታ ነው። ያንም እናስታውስበትን ድምጽ ላስቀድምና ውይይታችንን እንቀጥላለን።
ብዙ አደጋዎች አሉ ኢትዮጵያ ውስጥ። የመኪና አደጋ እንኳን ብቻ የምንወስድ 194 ሞት በየ10,000 መኪና ነው። ይሄ ማለት ይህን ቁጥር ከጃፓን ጋር አናስተያየው። እንግዲህ የመሞት ምክንያት መኪና አደጋ ነው ካል ከኛ ይልቅ ጃፓናዊ ነው መሞት ያለ። ምክንያቱም ጃፓን ውስጥ መኪና ይዞታ ንሹ አይደል? መኪና ማንም ሰው የሚኖረው ነገር። እኛ ጋር ከአንድ ሚሊዮን በታች ያለ መኪና ነው። የሰው ሁሉ ድሪም ደግሞ መኪና እንዲኖረው ነው። በዚህ ውስጥ ደግሞ ጃፓን ውስጥ አንድ ሰው ለመሞት 20,000 መኪና መንገድ ላይ መውጣት አለበት። በወጡ 10,000 መኪናዎች ግን 194 ሞትን እናስተናግዳለን ኢትዮጵያ ውስጥ። ስለዚህ ይሄ የማይቀራረብ ሞት ነው። የሚያሳዝነው ደግሞ ከዚህ ውስጥ በእኛው በጥቁር አንበሳ ሆስፒታል ሐኪሞች የተጠናጠና 4% ብቻ ናቸው በአምቡላንስ የሚመጡ። 96% በታክሲ ወይ በራሳቸው መኪና
ነው የሚደርሱት። አለምንም
ህይወት የማዳን እስኪል። ይሄ ደግሞ ሌላው ፓራዶክስ
ግጭቱን ወይንም የሁለት ዓለሙን ልዩነት በዚህ መልኩ ነበር የገለጹት። እስኪ ይህንን መንደርደሪያውን የጠብታን ሐሳብ ለማምጣት ወደ መራው ሁኔታ ይወሰዱን። የቀደመ ጥያቄ ላስታውስ። በልማድ አነጋገር የማደንዘዣ ሕክምና አገልግሎት ባለሙያ ሆኖ በጥቁር አንበሳ በሚሰሩበት ጊዜ የአገልግሎቱን እጥረት አስፈላጊነቱን ለመመልከት እድል ነበረውትና እነኚህን ሁኔታዎች ማጤኑ እንዴት አድርጎ ወደ ፈጠሩት ድርጅት ምስረታ ወሰደው? ይልቁንም ደግሞ ይሄን የድንገተኛ አገልግሎት ትምህርት አሰጣጥ ጋርም አያይዘውልኝ ነበር። እስኪ ያስረዱን። እንዴት አመራው? እንዴት ፍልዚ ወሰደው?
ዓለም የመጀመሪያ ሕክምናን ስኪልን በኤሌመንተሪም በሃይስኩል አስተምሮ አንድም ሰው አንገት መደገፍ እንዳለበት እንዴ ልብ ማስነሳት እንዳለበት በካሪኩለም ደረጃ ያስተምራል። በዚህ አሜሪካን ሀገር አደጋ አሁን እኔ ብዙ ጊዜ ይመጣል። ሰው መኪና ሊጋጭ ይችላል እንጂ ይሄን ያህል ነገር አላየሁም። ግን ሁሉም ሰው መንካት እንደሌለበት ከአደጋው በላይ ጉዳት የሚያደርስ እሱ እንደሆነ ያውቃል። በህግም ያስጠይቋል። እኛ ጋር ደግሞ አደጋ ሲደርስ ሰዎች እውቀት የላቸውም። ጥሩ ልብ አላቸው። ማንም ሌላውን ለመርዳት
ይፈልጋሉ።
ሲረዱ ግን ፖቴንሻሊ ሊገሉ ይችላሉ። ስለዚህ ይሄንን እንዴት ነው የምናቀራረው? እኛ ውስጥ ያለን ህክምናን የምናቅ ሰዎች ይሄንን ዝም ካለ ማን ነው የሚናገረው? ይሄንን በጣም ሰዎች ይገዳደሩ ነበር። ገንዘብ አታገኝበትም፣ ካረክሜን ይሆነ ማረግ ያለብህ ሐሳቡ የሚያንተ መሆን የለበትም። ለምን ክሊኒክ ወይ ፋርማሲ አትከፍትም? ሀብታም መሆን የምትፈልግ ከሆነ ነው እንጂ ራሱ ሐሳቡን አብጠርጥሮ ምንም የሉም ማለት አልችልም ግን 99% ሐሳቡን አልገዙልኝ። ይሄ ደግሞ በፒር ግሩፕ ራስ ውስጥ
ፍራስትሬሽን ወርሶ ዝራ
ያለው ፍራቻ ይፈጥራልና እንደዚህ እየፈራው ግን አንድ ነገር በደንብ ካሰብክበት እግዚአብሔር ይረዳሃልና በ2007 በፈረንጅ አቆጣጠር በእኛ አቆጣጠር 2000 ዓመተ ምህረት አንድ እንግሊዛዊ ዜግነት ያላቸው ሰው ጠዋት ኢትዮጵያ ገብተው በአልቲቲዩዱ በከፍታው ችግርና ባላቸው የታወቀ የልብ ችግር የመተንፈስ ችግር ይገጥማቸዋል እና ማን ወደ እንግሊዝ ሀገር ይዟቸው ይሄድ? እኔ እንግዲህ እዛን ጊዜ ከኢትዮጵያ ወጥቼ አላውቅም። ጥሩ አንስቴቲስትን መሆን ሞክራለሁ፣ ሙያውን በጣም ወደዋለሁ። ይህን የሚያውቁ ሰዎች ብረት ይዞት ብሄድ ጥሩ ነው አሉ። ማደርገው ህመሙን ማስታገስና ኦክሲጅን በአይሮፕላን ላይ መስጠት ነው። ወደ 8 ሰዓት አካባቢ ይፈጃል ፍላይቱ ከአዲስ አበባ ለንደን። እንግዲህ መጀመሪያ
ከሀገር ነው
ነገር ነው እና ወጥቼ እሱም ላይ ኢኖ አሁን ወለጣቶች ብዙ ጊዜ ማደፋፈር በመክንያት እኔ ውስጤ የኢትዮጵያ ወደፊት ተስፋዎች ወጣቶቻችን ናቸው 70%ዎች ወጣቶች ናቸውና እነሱን የኔን ታሪክ መስማት አለባት ማንንም ትንሽ ማንንም ትልቅ ሰው የለም በያምናል ደውሎ ሲጠይቁኝ አስተውሳለሁ አድሬ ወደ 5 ኦፕሬሽን ተርቼ ወራምሳ ግቢ ውስጥ ነበር ምኖረውና ሰርጀኖቹ ሲደውሉልኝ ተነስቼ ስልኬን ሳነሳ ሞባይል ይዘን ግዜ ገና አዲስ ነው ክብራት ጥሩ ነው ማርታናው ሊያደርሰው ይችላል ግን ፓስፖርት ይኖረዋል ወይ ምንም ጃገራሪሁን ፓስፖርት ነው ነበር አንዱ መምነቴ ይሄ ነው ግን ሰው ነኝ ለፍቼ ከሰራው እትሻል ቦታ ደርሳለሁ ብዬ ስለማመን ምንም የውጭ መሄድ ነገር ሳይኖረኝ ሚኖረኝ ግን ጥሩ ነው ብዬ ኤክስፓየር ያላረገ ፓስፖርት ነው
ፓስፖርት ይዘው ደግይታለሁ
እና ሁሌ ምላለሁ መኪና የሚባል ነገር በሐሳቤ ሳይኖር ጃማው ለመግዛት በሚቸገርበት ሰዓት መኪና መንጃፍ ጋር ነበር እንደዚህ አይነት ነገሮችን ለወጣቶች መንገር መፈልጋለሁ በማንም ታሪክ አይደለም መቆረጥ ያለም በራሳችን በመሰራው ነው ምንፈታ ነው ስለዚህ ሲደውሉልኝ ተሳሳቁ ፓስፖርት አለ ሲሉ ብዙዎቹ እንዴት ፓስፖርት ይኖራል ብለው ነው ይደውሉልኝና እድሉን ፓስፖርት ባለመኖሪያ ብቻ ማጣው መስሏቸው ሲደውሉ ከመሃል ደግሞ በጣም የሚያቆይልኝ የልጅ ፓስፖርት ይኖራል ተባብለው የሚያቆ ሰዎች ታሩኝ አለኝ አልኳቸው ኤክስፓየር ያላረጋው እሺ 9 ሰዓት ላይ እንግሊዝ ሀገር ትሄዳለህ እዛ ሁሉ ነገር ጨርሼ 9 ሰዓት ላይ አውሮፕላን ላይ ወጣሁ በሽተኛ ልጄ ሙያው በሚፈልገው ሁኔታ ወደ እንግሊዝ ሀገር አደረስኳቸው እዛ ስደርስ የተቀበለኝ ሲስተም ቅድመ ሆስፒታል አገልግሎት እና የአምቡላንስ ሰርቪስ ራሱን የቻለ ትልቅ ኢንዱስትሪ እንደሆነ
እና አውሮፕላን ጣቢያ ሲደርስ ነው
አዎ በእኛ ሳታስረክም መሄድ አትችልም ዲቴሉ ልክ ያን ሰው ህይወት ስንት ነው አንድ ሰው ነጭ ስለሆነ ጥቁር ስለሆነ ሀብታም ስለሆነ ደሃ ስለሆነ የተማረ ስለሆነ ያልተማረ ስለሆነ አይደለም ሰው ስለሆነ ብቻ የሚያስፈልገው ሰርቪስ ነው ስለዚህ ከአምስት ቀን በኋላ ለንደን ስመጣ ብዙ በዛን ጊዜ የነበሩ የጓደኞች አሁንም ሄያሉ እንትን ነውና በቃ ለእንግሊዝ አውሮፓ ሄዷል በዛው ይጣፋል ብለው ነው የሚጠብቁኝ ተመልሼ ከአምስት ቀን በኋላ መጣሁና ከጥቁር አንበሳ ዲዛይን አረኩ
ወሳኑ ያኔ ነው የተሰማው ምን አስበው ነበር
በቃ ይሄው ምን ነገር ነገር መስራት አለብኝ ነው እግዚአብሔር በአካል ማሳይቶኛል ምንም ተጠብቆ ነገር የለም ዚያውንም 17 አመት ማደረጃ ሰጥቻለሁ አንስቴዚያ ሰጥቻለሁ አገሪቷ የምትፈልግብኝ ነገርም ሰርቻለሁ ህይወቴም እንደሚገባ አልተለወጠም ስለዚህ ማውራው መሆን አለብኝ እኔ ስራ ፈጣሪ ነኝ እንጂ ተቀጣሪ አይደለሁ ብዬ ወሰንኩ ከዛ ሪዛይን አደረኩ አሁን ብዙ ሰዎች እየገቡ ወደ 19 ዩኒቨርሲቲዎች አንስቴዚያ ያስተምራሉ ግን የዛን ጊዜ እንደሱ አይደለም ጥቁር አንበሳ ብቻ ነው የሚያስተምረው የነበረው በጣም ትንሽ ነን ያለ ነው ጠረፍ ሙሉ እንደኛ አይነት አንስቴቶች ናቸው የሚያገለግሉት ለቀቃለው ስትል ዝም ብለው ለቀቅልት ባላት ይችላል ምክንያቱም በጥራቱ ምክንያት እኔ ግን ቆራጥ አሁን ካላረኩ መቼም አላረግም አልኩኝ ትንሽ ኢሞሽናልም ነበርኩ ለመናገር ከዛ ምን አረኩ ሁለት ችግሮች ገጠሙኝ አንደኛው ሄጅ ፕሮፖዛል ሰራው ምን እንደምሰራ እንዴት ትሬኒንግ እንደምሰጥ እንዴት አምቡላንስ እንደምሰጥ እንዴት ኢንካም ጀነሬት እንደማረክ የሚያሳይ ማለት ነው እንዳልኩ የሶሻል ሳይንስ ተማሪ ነኝ በዛ የመጀመሪያ ያዩኝ ባለስልጣን ዶክተር ነው የመሰልኳቸው አይደለሁም እንዲህ ነው መሰራው ያየሁት ክፍተት ይሄ ነው ስለዚህ ይሄን ነገር እንጆ ካረከው ምንም ትርፍ ማታተርፍበት ከሆነ ስታንዳርድ አንጠይቅ ምክንያቱም ትርፍ ስለሌለው ይሄው አስተሳሰብ ስለ እርዳታ ያለን አስተሳሰብ ምን ያህል ስለ ግን ልታተርፍበት ከሆነ ግን የተሻለ ልትሆንበት ከሆነ ለራስ ሲጀምር ምንም ሳይቆም የሚያቆም የለም የቆመ ነው የሚያቆም ስለዚህ ይሄ አስተሳሰብ በአንዴ ሰውየውን ትምህርት ሰጠም ታስቆም አትችልም ግን ያሉኝ ነገር ምንድን ነው ስታንዳርድ የለም ጤና ጥበቃ በጣም አፕሪሼት አድርጎ ለአዲስ አበባ ጤና ቢሮ ጻፈ እዛ ስደርስ 6 ወር ፈጀብኝ ምክንያቱም ስታንዳርድ ስለሌለ 17 ፔጅ ስታንዳርድ ያገሪቷ እንዳሁኑ ስለ ድንገተኛ ህክምና ግብሩ ትኩረት ሳትሰጥ ያው እንደምታውቀው ኢትዮጵያ ውስጥ ምንም ብትሰራ ያልሰሩ ሰዎች ሊነጥቁ ይችላሉ ስለዚህ ስታንዳርድ ጻፍኩ ለምን ምክንያት አረውት ስታንዳርድ ስለሌለ አንተ ደግሞ ነጋዴ መሆን ስለፈለክ ዳታ ሰጪ ለመሆን ስላልፈለክ በፍጹም በዚህ መልኩ ልናስተናግድህ አንችልም ስላሉ ያንን ስታንዳርድ መጻፍ ነበረብኝ
ምንድን ነበረ ጥናት መሰረት ለመጠቀም ያደረጉት
ጎግል ያረኩት እንደውም ቻሌንጅ ያረኳቸው የእንግሊዝንም ስታንዳርድ የኬንያንም ስታንዳርድ እንደመና አልወረደም ሰዎች ነች ይሰሩት። እኔ ደግሞ የድንገተኛ ህክምና በጣም ቅርብ የሆንኩ ሙያተኛ ነኝ። ስለዚህ ሶስት አንድ ማዘጋጀት እንችላለን። ሊትሬቸር ሪቪውን ከእንግሊዝ ብትወስድ ያለውን ፕሮብለም ከኬንያ ልትወስድ ቅርበት ካለ። ስለዚህ እሱን ደግሞ ኢትዮጵያ ላይ
ነባራዊ ሁኔታው ተቀራራቢ
ተቀራራቢ ስለሆነ ስለዚህ እሱን ሰጣቸው 17 ፔጅ ስታንዳርድ። ከዛ በኋላ ምክንያት ስለሌላቸው 6 ወር ሙሉ ስራ ፈትቼ ቤተሰቤ ሊቸገር ይችላል። እኔ ግን አንስቴቲስት ነኝ።
ስራ በቀላሉ ማግኘት ይችላል። ለጊዜው
ድሮም ቢሆን ጥቁር አንበሳ እየሰራሁ 6 ሆስፒታል አካባቢ ሰራ ነበር። አንዱም የህይወቴ ፍልስፍና ድህነት ትክክል አይደለም ማለት ነው። ሰው ተምሮ ዳህኒን ካለ ወይ ትምህርቱ ወይ ሰውየው መፈተሽ ያለበት ነው። የድህነት ዲፊኒሽን የሚያነጋግር ሆኖ ግን አንድ ሰው በመጀመሪያ ሌሎችን ከድህነት ማውጣት የሚችለው ራሱ ከድህነት
ከዋና ጉዳያችን እንዳንወጣ የሚያጓጓ የሚኮረኮር ነገር ስላሉ ነው። አንድ ሰው በትምህርት እውቀት ገብይቶ ሰልጥኖ የሙያ ወይም የሌላ እውቀት ኖሮት አሁንም በድህነት ውስጥ ከኖረ ወይ ትምህርቱ ወይ ሰውየው ችግር ይሆናል ብለዋል። ሶስተኛም ሌላ ያለበት አካባቢም ሌሎች ሁኔታዎችም ከግምት ይገባሉና ረዳለው የመማርን መሰረት ጠቀሜታ ለማጉላት ይተከሙበት ነው። መስራት የማይችልበት ሁኔታ ሊፈጠር አይችልም ሌሎች ምክንያቶች ከዛውጭ የርሶን ጨምሮ ይሄን ሐሳብ ይዘው ተነሱ። ትልቅ ሐሳብ ነው ለርሶም ለሌሎችም መትረፍ የሚችል ነው። ነገር ግን መስራት የማይችልባቸው ሌሎች ብዙ ምክንያቶች ሊገድቦት አይችሉም ነበር
ይችላሉ ምንም ጥያቄ የለው። አሁንም ግን ወደ ኋላ ተመልሼ ሁለት መሰረታዊ ነገሮች ላይ ለማጠነጥ ነው። አንደኛው ፎከስ ማለት
ትኩረት ማድረግ፣
ሁለተኛው ደግሞ ትኩረት ያደረጉበት ነገር ኮሚትድ መሆን። ሌላ ሀገር ሄደህ ብትጠይቅ ሌላ መልስ ሊገኝ ይችላል። እኔ አሁን የምኖረው ኢትዮጵያ ነው፣ የኖርኩትም ኢትዮጵያ ውስጥ ነው፣ ወደፊት የምኖረው ኢትዮጵያ ውስጥ ነው። ስለዚህ ስራ ለመፍጠር ሞክሬ የደብጠመኝን ቻሌንጅ የሰዎችን አስተሳሰብ መንግስት ጋር ሰርቼ ቀላል የማይባል አመታት የሰዎችን ስነ ልቦና አብሮ መስራት ጻፍ የሚችል ኤክስፒሪየንስ አለኝ። ብዙ ሰው ብዙ ምክንያት አለው ላለመስራት ላለመከናወን፣ እጅግ በጣም ከባድ ነው። እነዚህን ሁለት መሰረታዊ ነገሮች የጨበጠ ሰው በምንም ችግር ውስጥ ያልፋል ብዬ ነው ማሰብ። ምክንያቱም አሁንም ከሰበባችን በላይ ካልሆነ አስቸጋሪ ነው። በጣም ብዙ ተስፋ የሚያስቆርጡ ነገሮች ውስጥ አልፈናል። አሁንም ህይወት የትኩረትና ራስን ለዛ አሳልፎ የመስጠት ነገር ነው። ስንት ጊዜ ስንት ሰዎች አስቆመውኛል።
የሚያደናቅፍ ብዙ ነገር
አሁንም መቀጠል አለበት ነው።
ግሩፕ በቀረው ሰዓት ብዙ ጥያቄዎች ልጠይቀው ትፈልጋለሁ። ነገር ግን የጀመርነውን ታሪክ ይቋጩልኝና ሌሎች ጥያቄዎች ላንሳ። ስታንዳርድ የለም ወይም የሚለካበት ይህን አይነት ተቋም ሊቋቋም የሚችልበት መሰረቱ ስለሌለ ንግድም በጎ ፈቃድም ወይም ንግድም አገልግሎትም የሚመስል አሰራር ስለሌለ ያን ራሱ ማቅረብ ነበረበት። ጥናቱን ቀላል መንገድም ቢከተሉ መሰረቶችን ይዘው መጥተው ማቅረብ ነበረበት። ከዛም ሆነ
ከዛ በኋላ ሁለተኛው ቻሌንጅ እኔ ኢንቨስተር ነው መሆን ፈልገው እንግዲህ በዛ ሰዓት ማለት ነው። ኢንተርፕረነር ዋናው የሥራ ፈጣሪ ባህሪ ሪስክ መውሰዱ ለጥፋቱ እኔ
ነው ደግሞ ለምንሳትም
እኔ ነኝ ምክንያቱ እንጂ ልጁን አይጠረቁም። ስለዚህ እኔ ይሄን ስራ ሰራለሁ፣ ይሄ ስራ እኔን የተሻለ ነገር ያደርገኛል፣ ለሰዎች ስራ ይፈጥራል፣ አካባቢ ያለውን ነገር ይጀምራል፣ ለሌሎች መበረታቻ ሊሆን ይችላል። ይሄ ሁሉ ይከተል ሲጀመር ግን ይሄ ስራ የኔ ላይፍ ይለውጣል። ምክንያቱም 17 አመት ጥቁር አንበሳ ሰርቼ ህይወቴ አልተለወጠም። ህይወቴ መለወጣል ብዬ ስነሳ ኢንቨስተር ነው መሆነው። ኢንቨስተር ማለት ደግሞ ገንዘብ ያስፈልጋል። ስለዚህ ጤና ጥበቃ ከፈቀደልኝ በኋላ በስታንዳርድ መሰረት ላረግ የምችለው ነገር ባንኮች ጋር መሄድ። ባንክ ሄጄ አንድ ሁለት ባንክ አነጋገሩ። ከሶስት ደቂቃ በላይ ሊሰሙኝ አይችሉ እንኳን ዛሬ አሁንም አይሰሙኝ። ስለዚህ የሰሙኝ ባንኮች አሉ፣ በጣም አመሰግናለሁ። ግን አሁንም ስትራግል ነው የምናደርገው ፋይናንስን አክሰስ ለማድረግ ማለት ነው። ከዛ ምንድን ነው ማድረግ ብዬ ሳስብ ምን አለኝ ብዬ ባንኮቹም ካልሰጡኝ እኔ ደግሞ ስራዬን ትቻለሁ፣ ድልድዬን ሰብሬያለሁ፣ ወደኋላ ያለውን ወደፊት መቀጠል አለብኝ። ስለዚህ ምን አለኝ በእጄ ስል እንደማንም ሰው የመንግስት ሰራተኛ ቤት ለመስራት መሬት ወስጄ ቤቱን ሰርቼ ባለቤት የዛን ጊዜ እርጉዝ ነበረች፣ ዲስተንት ሆነ ኑሮ ለመኖር ወደዛ ቤት እንገባለን ብለን ነው የምናስበው። ስለዚህ እጄ ፕሮፖዝ አረኩ ቤት ተሽጦ የኔ ህልም ፓርት መሆን አለበት ብዬ። በወቅቱ በፍጹም ተቀባይነት አላገኘም።
በማን
በባለቤቴ
የዛሬ ሀጋሮ ናቸው ባለቤቴ።
አዎ ተቀባይነት አላገኘም። ብዙ ተነጋገርን። በፍጹም እኔ ንብሳቱር ነኝ፣ አሁን ልጅ ይመጣል፣ በፍጹም ይሄንን ልቀበል አልችልም ማለች። እንደ ባህላችን ደግሞ ሰዎች ሀሳቤን ለመስማት ሞከሩ። ከሷ ጋር ነው የተሰለፉት። ትክክል አይደለም፣ አንተ ፀሐዩ ሞቀው አገር ያወቀው ስራ ሐኪም ነኝ ካል ክሊኒክ ከፈት እንጂ ይሄ ለየ የሌለ ነገር
በዚያ ፈረስ ካልሰራም።
አዎ ተባልኩኝ። በኋላ ላይ ግን ባለቤቴ የብዙ አመት ጓደኛዬ ስለሆነች ለማስረዳት ሞከርኩ። ከኔ ጋር አብራ ይሄንን ሪስክ እንድትወስድ መጨረሻ ላይ ጭቅጭቁም ሰልችቷት እሺ አለች እና ቤቱ ተሽጦ ዱባይ ሄጄ አሮጌ ሚኒባሶችን ወደ አምቡላንስ ቀይሬ 3 መኪኖችን ወደ ኢትዮጵያ እየመጣቼ ምንም አይነት ኮል ሲስተም የጥሪ ማዕከል በሌለበት ማንም አውቋንተን በማጣራበት ሰዎች ሁሉ ተቸግረው ያንተ አምቡላንስ ቆሞ በሚውልበት በጣም አስቸጋሪ በሆነ መልኩ ሰዎች ስለ ንግድና ስለ ራስን መፈለግ ተጣጥረ ሰው ለመሆን መሞከር ላላቸው አስተሳሰብ ዝም ብለህ ተነስተ ሀብታም ለመሆን የምታደርገው ጥረት ሆኖ ፐርሴፕ በሚሆንበት በጣም ብዙ ሰው የሪሶርስ ሳይሆን የአስተሳሰብ ችግር ባለበት ሁኔታ እንደዚህ አይነት ቢዝነስ ማይመስል ነገር ቢዝነስ ለማድረግ መሞከር ራሱ ከመስመር አልፈ ለቢዝነስ ያለን አመለካከት ብዙ አሁንም ቻሌንጁ ቀርቷል አይደለም። ባለበት ሁኔታ ስራውን ጀምረናል።
ከረጅሙ ፈተናው ወይም መንገዶ በተወሰነ ደረጃም ቢሆን ምን ይመስል እንደነበር ለመመልከት እድል የሰጠን ይመስለኛል። ቀጥታ እስኪ ወደ ጠብታ እንሂድ። ፈጥነን የምንቀባበላቸው ጥያቄዎች ላንሳ በቀሩን ጥቂት ደቂቃዎች ውስጥ። ጠብታ ስሙ እንደሚያመለክተው ካለው ትልቅ ፈተና በጠብታም ያህል እንደው የበኩሌን ላድርግ ላዋጣ የሚል ይመስላል ሐሳቡ። የሚማርክ ስም ነው የሰጣችሁት። ግን የአምቡላንስ አሰራር ቀደም እንዳሉት ውስብስብ መሆኑ አገልግሎት መስጠት ተፈልጎም የሚሰጠው ሰው በቀላሉ ማግኘት የሚችልበት ሁኔታ መጠየቁ የደረጃ አሰራርን ይፈልጋልና ከገዘብ ባሻገር በልማድም በእውቀትም በስራው ልምድም እንዴት ተካሄደ? በምን መንገድ እየተካሄደ ነው ያለው?
ብዙ ችግሮች ናቸው የገጠሙን። እውነቱን ለመናገር ቀደም እንዳልከው ጠብታ ማለት የድርጅት ስም ብቻ አይደለም። በተለይ ለኢትዮጵያውያን በተለይ ለወጣቶች የእናንተ ጠብታ አይታል የኔ ጠብታ ይሄ ነው። ስለዚህ እያንዳንዳችን የራሳችንን ጠብታ እስካልጠየቅን ድረስ ችግር ልንፈታ አንችልም። ሁላችንም ንጉስ፣ ሁላችንም ጠቅላይ ሚኒስትር ልንሆን አንችልም። ልንችል የምንችለው ባየነው ክፍተት ላይ ሌላውን የሚጠቅም ራስን የሚጠቅም አሻራ የመተው ጉዳይ ነው። ስለዚህ ጠብታ አሁን የአፍሪካ ፍልስፍና ነው። እኔ ጠብታን በተመለከተ በጣም ብዙ ሀገር ላይ በጣም በከፍተኛ ደረጃ አፍሪካ የሚያስፈልጋት ይሄ ነው ተብሎ ተጋብዬ ንግግር ያረኩበት ትልቅ ፍልስፍና ነው። አፍሪካውያንም ቢሆኑ የራሳቸውን ጠብታ
አስራን ዘይ መንገድ እየሆነ ነው ለሌሎች።
አዎ በግብርና ውስጥ ጠብታችን ይታል። ሁሉም ህጻናት በልተው እንዲያድሩ ምናደርግበት
እኔ ምን አደረኩ ነው ነገሩ።
እኔ ምን አደረኩ እሱን ስንመልስ ነው ችግሮቻችን ሁሉ የሚፈታው ብዬ ከራከራለሁ። አሁን ይሄ መከራከሪያ ብዙ ቦታ እንድናገርበት የተጋበዝኩበት ፍልስፍና። ስለዚህ ድርጅት ብቻ ሳይሆን ትልቅ ፍልስፍና የሌላን ሰው አይደለም የምጠይቀው፣ እኔ የራሴ እንዲጠይቁ ሰዎችም የራሳቸው እንዲጠይቁ ነው ማበረታታቸው። በተለይ ወጣቶች ሰው ሊያየው ላያየው ይችላል፣ ግን ጠብታቸው መጠየቅና መፈለግ አለባቸው ብዬ ከራከራለሁ።
እስኪ ወደ ቀን ተሞክሯችሁ እንዝለቅ። በተጨባጭ አንድ ሰው የመንገዶች የስልኮች የመተላለፊያዎች ውጥንቅጥ ያለበት ከተማ ነው። በጣም በተደራጀ ከተማ ማንንም ያስቸግራል። አንድ መንተኛን ካለበት ቦታ አንስቶ ወደሚፈልግበት ከቤት ውስጥም ለማውጣት በሐሳቤ መርካቶ መሃል መርካቶን አስባለሁ። ምናልባት ብዙ ነገሮች ተቀየረው ሊሆን ይችላል ረጅም ጊዜ ስለሆነ ከሀገር ከወጣው። ነገር ግን እንዴት ነው በተጨባጭ ቀናችሁ ምን ይመስላል? ከሰውም ከሌሎችም ፈታኝ ነገሮች ውጪ ራሱ ስራው የሚደቅ ነው ፈተና። በትክክል ያን ሰው በሰዓቱ ደርሶ ነፍሱን ለማዳን የሚደረግ ጥረት ላይ ምን ይመስላል? ያንድ ቀን ውሏችን እስኪ ነው በጨረፍታ ያሳዩ።
አሉላንና እንግዳውን አቶ ክብረት አበበን አመሰግናለሁ። ቀሪው ክፍል በራዲዮ መጽሔት ይቀጥላል።